The Voice of America.
በኮሮና ቫይረስ የተጎዳው የቱሪዝም ዘርፍ ገቢ መልሶ እንዲያገግም የጎብኚዎችን ደህንነትና ንጽህና መጠበቂያ ዘዴዎችን ያካተተ የኮቪድ ፕሮቶኮል ፕሮጀክት ተዘጋጅቶ ወደ ስራ መግባቱን የኢትዮጵያ ባህልና ቱሪዝም ሚኒስቴር አስታውቋል። የኮሮና ቫይረስ ባስከተለው ተጽዕኖ ኢትዮጵያ ከቱሪዝም ዘርፍ 1 ቢሊዮን ዶላር ገቢ ማጣቷ የተዘገበ ሲሆን የዓለም የቱሪዝም ቀን በሲዳማ ክልል በሐዋሳ ከተማ በድምቀት ተከብሯል። የዓለም የቱሪዝም ቀን መከበር ዘርፉን ያነቃቃል ተብሎ የተጠበቀ ሲሆን ኢትዮጵያ በአገር አቀፍ ደረጃ በጅግጅጋ ከተማ መስከረም 17 ታከብራለችም ተብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባለው።
የዓለም የቱሪዝም ቀን በሲዳማ ክልል ሐዋሳ ከተማ ለመጀመሪያ ጊዜ ተከብሯል። በሐዋሳ ከተማ በተከበረው የዓለም የቱሪዝም ቀን ላይ ተገኝተው ቃላቸውን ያሰሙት የኢትዮጵያ ባህልና ቱሪዝም ሚኒስትር ዴኤታ ወይዘሮ ቡዘና አልሄድር በኮቪድ-19 ወረርሽኝ የተነሳ በዓለም አቀፍ ደረጃ የቱሪዝም ዘርፍ ቀውስ ውስጥ መግባቱን ተናግረው በኢትዮጵያ የቱሪዝም ኢንዱስትሪ ላይም ከፍተኛ ተጽዕኖ ማሳደሩን ገልጧል።
ስጋቶች እንዳሉ ሆኖ ሀገራችን ኢትዮጵያ ከዚህ በፊት ባልተለመደ መልኩ ቱሪዝም በተግባር በተደገፈ ሁኔታ በከፍተኛ መነቃቃት ላይ ይገኛል። ለዚህም በዋና ከተማችን አዲስ አበባ የተሰሩ የቱሪዝም ልማት ፕሮጀክቶች ማሳያ ሲሆኑ ይህን ታሪካዊ አሻራ በተለያዩ የሀገራችን ክፍሎች ለማስፋፋት ቆርጠን በተነሳንበት ወቅት የሚከበር በዓል በመሆኑ ልዩ ያደርገዋል።
የዘንድሮ የቱሪዝም ቀን ቱሪዝም ለገጠር ልማት በሚል መሪ ቃል ከቀናት በኋላ መስከረም 17 2013 ዓ.ም በጅግጅጋ ከተማ በአገር አቀፍ ደረጃ ለ33ኛ ጊዜ ይከበራል። የዓለም የቱሪዝም ቀን መከበር በኮሮና ወረርሽኝ የተሽመደመደውን የቱሪዝም ኢንዱስትሪ ያነቃቃል ተብሎም ታስቧል። የኮሮና ቫይረስ ባስከተለው ተጽዕኖ ኢትዮጵያ ከቱሪዝም ዘርፍ 1 ቢሊዮን ዶላር ገቢ ማጣቷ ተዘግቧል። ቫይረሱ ከተከሰተበት ቀን ጀምሮ ከቱሪዝም ጋር ቀጥተኛ ትስስር ያላቸው ሆቴሎች እንኳን ክፉኛ ተደቁሰዋል። ገበያ በማጣታቸው 83% የሚሆኑ ተዘግቷል። ሌሎችም ተጎጂ መሆናቸውን የኢትዮጵያ ሆቴሎችን ፕሬዝዳንት አቶ ጌታሁን አለሙን ዋቢ በማድረግ ኢትዮጵያ ዜና አገልግሎት ዘግቧል። በመሆኑም የኮቪድ-19 ወረርሽኝ ያሳደረውን ተጽዕኖ መቋቋም የሚያስችል የጎብኚዎችን ደህንነትና ንጽህና መጠበቂያ ዘዴዎችን የያዘ የኮቪድ ፕሮቶኮል ፕሮጀክት ተዘጋጅቶ ወደ ስራ ገብቷል ብሏል።
በኮቪድ-19 ወረርሽኝ ምክንያት ዓለም በትልቅ ፈተና ውስጥ የወደቀችበትና ከሁሉም የልማት አውታሮች መካከል የቱሪዝም ዘርፍ ክፉኛ የተጎዳበትና በየደረጃው የሚገኙ የዘርፉ የባለድርሻ አካል በተፈተነበት ታሪካዊ ወቅት እንደሆነ የሚታወቅ ቢሆንም በባህልና ቱሪዝም ሚኒስቴር መስሪያ ቤታችን ይህን በመገንዘብ የኮቪድ-19 የወረርሽኙን ጉዳት ለመቀነስና እንደ መልካም አጋጣሚ ለመጠቀም የማገምገሚያ ስትራቴጂ ነድፎ በተግባር ላይ ይገኛል።
የአንዳንድ ሀገራትን የኢኮኖሚ ክንድ እስከ ማፈርጠን ጉልህ ድርሻ ያለው የቱሪዝም ዘርፍ የአብዛኛው መዳረሻዎች መገኛቸው ገጠር በመሆኑ ገጠሩን የማልማትና ምጣኔ ሀብታዊ ሚናውን እንዲጫወት ማድረግ እንደሚገባም ተገልጧል።
የዓለም ቱሪዝም ቀን በሀገራችን መከበር ሀገራችን ኢትዮጵያ የፈረመቻቸውን ዓለም አቀፍ ስምምነቶችና የዘላቂ ልማት ግብ ማሳካት ቱሪዝም ለስራ ዕድል ፈጠራ የውጭ ምንዛሬ ምንጭነት የውጭ ኢንቨስትመንት ያለው አበርክቶ መሪ የኢኮኖሚ መስክ መሆኑን አጉልቶ ለማሳየት ጠቀሜታ እጅግ የጎላ ነው።
ሚኒስትር መስሪያ ቤቱ የሲዳማ ክልል የቱሪዝም ዘርፍ በተለያዩ መንገድ ለመደገፍ ዝግጁ መሆኑንም ወይዘሮ ቡዘን አረጋግጧል። የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጃጋው አገኘው በክልሉ አሉ የተባሉትን የጎብኚዎችን መዳረሻዎችን ዘርዝሯል።
ሲዳማም ባህላዊና ተፈጥሯዊ የሆኑ እምቅ የቱሪዝም አቅሞች አሏት። ከነዚህ መካከል የሎካ ብሔራዊ ፓርክ፣ የገራምባ ተራራ፣ የማህበረሰብ ጥብቅ ደን፣ ወንሾ ባህላዊ የዳኝነት ስፍራ፣ የሎግታ፣ የገላና፣ የቦትኖራ፣ የአሳሮ ፏፏቴዎች፣ የተለያዩ ሐይቆች፣ አስገራሚ የሆነ የመልክዓ ምድር አቀማመጥ፣ የብዙ ብርቅዬ አዕዋፋትና የዱር አራዊት ባለቤት፣ ፊል ውሃዎች፣ ትክል ድንጋዮች፣ የዓለም አቀፍ ቅርስ የሆነው የፍቼ ጨምበላላ ክብረ በዓል፣ የአገር በቀል እውቀት ማማ፣ የሀገሪቱ ኢኮኖሚ የጀርባ አጥንት የሆነው አረንጓዴ ወርቅ ቡና የሚመረትባት፣ እንዲሁም ደግሞ ታሪካዊ የሆኑ አድባራት፣ መስጂዶች፣ ለጎብኚዎች ምቹ የሆኑ ሆቴሎች፣ ሎጆችና ሪዞርቶች ከብዙ በጥቂቱ የሚጠቀሱ የሲዳማ ሀብቶቿ ናቸው።
ይሁን እንጂ ለክልሉ አስገኝቷል የሚባል ተጨባጭ ጥቅም የለም ነው ያሉት አቶ ጃጎ።
በመሰረታዊነት በዘርፉ ያለው የአመለካከትና የግንዛቤ ጉድለት፣ የቱሪዝም መዳረሻዎችን በበቂ መሰረተ ልማት ያልተጠናከረ መሆን፣ የቱሪዝም አለኝታዎችን በዘመናዊ መረጃ ቋት ያለማደራጀት፣ የቱሪዝም ግብይትና የፕሮሞሽን ስራ በበቂ ደረጃ ያለመከወን፣ የቱሪዝም ሀብቶቻችንን አልምቶ ገበያ ውስጥ በማስገባት ከዘርፉ የሚገኘውን ጥቅም ያለማግኘት ጎልቶ የሚታዩ ማነቆች ናቸው። እነዚህን ማነቆችን ለመፍታትና ከዘርፉ የሚገኙን ጥቅም ለማስገኘት የሲዳማ ቱሪዝም ከቴክኖሎጂ ጋር በማዘመን የግብይትና ፕሮሞሽን ስራዎችን በመስራትና በማስተዋወቅ የቱሪዝም መዳረሻዎችን ደረጃ በደረጃ እንደለሙና ገቢ ማመንጨት እንዲችሉ ለማድረግ ውጥን ተይዟል።
የሲዳማ ክልል ፕሬዝዳንት አቶ ደስታሌ ደሞ በኩላቸው እነዚህና በክልሉ አሉ የተባሉትን ቱባ የቱሪዝም አቅም በተገቢው ጥቅም ላይ ለማዋል በትኩረት ይሰራል ብሏል።
እነዚህ እምቅ የተፈጥሮ ጸጋዎቻችን ከድህነት የምንወጣበት አንድም የሚባክን የብልጽግና እድል የለም በሚል ለማልማት ቆርጠን በተነሰንበት ማግስት የሚከበር በዓል በመሆኑ የማስተዋወቅና ፈጥነን የጀማመርናቸው እንድንጨርስ ጉልበት የሚሆነን የበዓል አከባበር ነው ብዬ ወስዳለሁ። በማስጎበኘት ለመቀበል ዝግጁ መሆኑንም ለመላው ለዓለምና ለሀገራችን ህዝብ ለመግለጽና መጀመሪያው የክልላችን የቱሪዝም ቀን በዓል በዚህ መልኩ በይፋ የተጀመረ መሆኑን አበስራለሁ።
የዓለም ቱሪዝም ቀን መከበር የተጀመረው እንደ አውሮፓውያን አቆጣጠር መስከረም 27 1980 ሲሆን ዓላማውም የዓለም ማህበረሰብ የቱሪዝም ሚና እንዲገነዘብና በዓለም አቀፍ ደረጃ በባህላዊ በፖለቲካ በምጣኔ ሀብታዊ ጉዳዮች ያለውን አዎንታዊ ተጽዕኖ ለማሳየትም ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ